ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው።
በ22 በ25ና በ31 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ረቡዕ ጥር 29 ቀን 2011 ዓ.ም ፕሮግራማችን ጀመረ።
እነዚህ ጥያቄዎች አላነሳቸውም። የሚያነሳቸው ቢሆን ኑሮ ያኔ ነበር ማንሳት የነበረበት። ማዕከላዊ ኮሚቴ ሲጠቆም እኔ የራዩ የህዝብ ችግር አለበት፣ ህዝቡ እየተጎዳ ባለበት፣ ልማትም ችግር ባለበት፣ ህወሀትም ለውጥ ባልተቀበለበት አልመረጥም ብሎ መከራከር ይችል ነበር። ያኔ ግን እንዲመረጥ ነበር የመጣው። አልተመረጠም። እዛ የነበረው አባል አልፈለገውም። ወደቀ። ከወደቀ በኋላ በውስጡ ቅሬታ ፈጥሮ ቆይቶ አሁን እንደዚህ ማለቱ ትክክል አይደለም።
አድማጮች የሰማችኋቸው በዛሬ የመጽሔት ክፍለ ጊዜ የሚቀርቡ ናቸው። የህወሓት ከፍተኛ አመራር አባልና ቀድሞ የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ሚኒስትር ዴታ የነበሩት አቶ ዛዲግ አብርሃ የተናገሩትን ነው የሰማችሁት፣ ገምታለሁ። የህወሓት ጽህፈት ቤት የገጠር ፖለቲካ አስተባባሪ አቶ ነጋ አሰፋም አላቸው የሚናገሩት።
በተለይ የመጣሁበት ማህበረሰብ የማንነት ጥያቄ አንስቶ ከፍተኛ ትግል እያደረገ ነው ያለው። ይሄ ህዝብ ጥያቄ ሲያቀርብ ምላሹ እንግልት፣ እስርና ግድያ ሆኗል። ይሄ ችግር ይቀረፋል ብዬ በትዕግስት እስካሁን ድረስ ቆይቻለሁ። የተለያየ ጥረት ማድረግ ያለ ግን እስካሁን ያደረጉት ጥረት እርባና ቢስ ስለሆነ ለውጥም እንደማይመጣ ውጤ ከዚህ ያሳልፈት ለመልቀቅ ወሰኛሉ።
እሺ፣ ቀደም ሲል የሰማችኋቸው ዛዲግ አይደሉም፣ አቶ ነጋ ሰፋ ናቸው። የህወሓት ጽህፈት ቤት የገጠር ፖለቲካ አስተባባሪ አሁን የሰማችኋቸው ናቸው ደግሞ እና በዚህ በሁለተኛው በመጀመሪያው አጋማሽ ላይ የሚቀርብ ነው። ከዛ ቀድሞ የሚቀርብ አለ። ትናንትና ፕሬዚዳንት ዶናልድ ትራምፕ ስቴት ኦፍ ዘ ዩኒየን የተሰኘ ንግግራቸውን ለመላ አሜሪካ ህዝብ አሰምተዋል። በዛ ላይ የፖለቲካ ትንታኔ አግኝተናል። ለቅምሻ ከእንግዶቻችን ጥቂት
በጠቅላላ አስተያየት የተለየ አነጋገር ነበር።
የዛሬው ትንሽ ሰበር ማለት እና አብረን እንስራ እንታረቅ አይነት የማለት እንደ የመለማመጥ ባህሪም ይታይበታል።
ድባቡ ስናይ ብዙ ሴናተሮች እና ተወካይ አባላት በሀዘን እና ባለማመን ነበር ንግግራቸውን የሚከታተሉት የነበረው ያለማመን ሁኔታ። ይህ ሁሉ ምንድን ነው? ካለፈው ሁለት ዓመት ጠባያቸው ዛሬ የተገነባው ነገ የሚፈርሰው ዛሬ በቃል ሆኖ በተግባር ያንን በማገናዘብ ይመስላል።
ሶስቱም እንግዶቻችን በዕለቱ አብይ ርዕስ ላይ ይቀርቡና በፕሬዚዳንት ዶናልድ ትራምፕ ስቴት ኦፍ ዘ ዩኒየን ንግግር ላይ አስተያየት ይሰጣሉ። መጀመሪያ ያደመጣቸዋቸው በዩኒቨርሲቲ ኦፍ ካሊፎርኒያ ሳን በርናርዲኖ የሕግ ፕሮፌሰር አለማየሁ ገብረ ማርያም፣ ቀጥሎ የተሰሙት ደግሞ ወይዘሮ የቲ እሳቱ የገንዘብ አያያዝ አማካሪ፣ በመጨረሻ የሰማቸዋቸው በኦሃዮ ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰር ብሩክ ኃይሉ ናቸው። እንዳልነው የመጽሔቱ ትንታኔ በተለይም አብይ ርዕስ ዘገባ ያቀርብበታል።
አድማጮች፣ በዛሬው ሁለተኛው አጋማሽ ወቅታዊ ርዕሰ ጉዳዮችም ይቀርባሉ።
ሰላም ጤና ይስጥልን አድማጮች፣ እንደምን አምሽታችኋል? የምናስተናግዳችሁ አዲሱ አበበና
እኔም ሰለሞን ክፍሌ ነን። እስከ አራት ሰዓት አብረናችሁ እናመሻለን።
ፕሮግራማችንን የሚመራው ንጉሡ ታምሬ ነው። አሁን ዜናውን እናስቀድማለን።
የህወሓት ከፍተኛ አመራር አባልና ቀድሞ የመንግሥት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ሚኒስትር ዴኤታ የነበሩት አቶ ዛዲግ አብርሃ ድርጅቱን በፈቃዳቸው መልቀቃቸውን ጠቅሰው ለህወሓት ደብዳቤ አስገብተዋል። በኢትዮጵያ እየታየ ላለውን ለውጥ ፓርቲያቸው ዝግጁ አለመሆኑንና በራያ ሕዝብ ላይ እያደረሰ ነው ያሉት በደል ለዚህ ውሳኔ እንዳበቃቸው ለአሜሪካ ድምፅ ተናግረዋል። የህወሓት ጽህፈት ቤት የገጠር ፖለቲካ አስተባባሪ አቶ ነጋ አሰፋ ተጠይቀው በድርጅቱ ሕገ ደንብ መሠረት አንድ አባል መቀጠል እንደማይፈልግ ከጠየቀ ጥያቄው ተቀባይነት እንደሚያገኝ ገልጸዋል። ለመልቀቅ በምክንያትነት የተጠቀሱት ጉዳዮች ግን ከእውነት የራቁ ናቸው ብለዋል። አክለውም እስከ ቅርብ ጊዜ ድረስ በፓርቲ ውስጥ አንስተዋቸው የማያውቋቸው ናቸው ብለዋል። ማንም ድርጅት ወደ ግምገማ ሳይገባ ቀድሞ ለውጡን የጀመረው ህወሓት በመሆኑ ይህንን በተመለከተ የተነሳው ጥያቄም ተገቢነት የለውም ሲሉ አስተባብለዋል። አቶ ነጋ የራያ ሕዝብ የመልካም አስተዳደር እንጂ የማንነት ጥያቄ የለውም ብለዋል። በመግቢያው እንዳስተዋወቅ ነው መጽሔት በዚህ ላይ ወደ ኋላ ዝርዝር ይኖረዋል።
የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተረሽ በያዝነው ሳምንት ማብቂያ ላይ ወደ ኢትዮጵያ ይሄዳሉ ተባለ። ጉተረሽ ወደ አዲስ አበባ የሚሄዱት በ32ኛው የአፍሪካ ህብረት የመሪዎች ጉባኤ ላይ ለመሳተፍ መሆኑ ተዘግቧል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒ ጉተረሽ ባለፈው ዓመት መጨረሻ ላይም ኢትዮጵያን እንደጎበኙ አይዘነጋም።
በድሬዳዋ ከሳምንት በፊት ተቀስቅሶ በነበረው ተቃውሞ ሁከትና ረብሻ አስነስተዋል፣ ንብረት አጥፍተዋል ብሎ ፖሊስ በቁጥጥር ስር ከዋላቸው ተጠርጣሪዎች መካከል 155ቱ ዛሬ ፍርድ ቤት ቀርበዋል። ተጠርጣሪዎቹ በማቆያ ፖሊስ ጣቢያነትም ሆነ በማረሚያ ቤትነት በማይታወቅ ካምፕ መታሰራቸው ተቃውሞ አስነስቷል። የድሬዳዋ አስተዳደር መጀመሪያ ደረጃ ፍርድ ቤትም እድሜያቸው 13ና 14 የሆኑ 3 ታዳጊዎች እንዲሁም አንድ በጽኑ ህመም ላይ የሚገኝ ተጠርጣሪ በዋስ እንዲለቀቁ የወሰነ ሲሆን ቀሪዎቹ ለየካቲት 4ና 5 እንዲቀርቡ ቀጠሮ ተሰጥቷል። በዚህም ላይ ወደ ኋላ መጽሔት ዘገባ ይኖረዋል።
ፕሬዚዳንት ዶናልድ ትራምፕ ለተወካዮች ምክር ቤት ጥምር ጉባኤ ትናንት ያደረጉት ንግግር ለመግባባትና ለመተባበር ጥሪ የተላለፈበት መሆኑን እንደ አዎንታዊ ለውጥ የወሰዱ ኢትዮጵያ አሜሪካውያን ምሁራን፣ በሌላ በኩል ደግሞ አንዳንዱ የተጋነነ መልእክት የተላለፈበት ነው ሲሉ ይተቻሉ። በአሜሪካ ድምፅ ፌስቡክ ቀጥታ ስርጭት ቀርቦ ትንታኔ የሰጡት ምሁራንና የተለያዩ ሙያዎች ባለቤቶች በፕሬዚዳንቱ በኢሚግሬሽን ጉዳይ ላይ ባቀረቧቸው የተጋነኑ መረጃዎችና ክሶች በአሜሪካውያን ዘንድ ፍርሃትን የሚጭር የማጫር ዘዴን ለመጠቀም ሞክረዋል ብለዋል። በሌላ በኩል ለጤናና ለሕክምና ለመሠረተ ልማት አውታሮች፣ ለሴቶች በተለይ ለታዳጊ ሀገሮች ሴቶች የተጠቻው ትኩረቶች ተስፋ ሰጪና አበረታች መሆናቸውን ጠቁመው በአጠቃላይ ለታዳጊ ሀገሮች በተለይ ደግሞ አፍሪካን ከንግግራቸው ውጭ ማድረጋቸው ያሳዘናቸው እንደሆነ ጠቁመዋል። የዲሞክራቲክ ፓርቲውን ምላሽ ሲገመግሙ በባለመካከለኛው ገበያ አሜሪካዊ ላይ እየበረታ የመጣው የኑሮ ጫና፣ የዘርና በድምፅ አሰጣጥ እድሎች መጥበብ ላይ እንዲሁም በነፍስ ወከፍ መሳሪያ ቁጥጥር ላይ ያለው ሁኔታ የዴሞክራቲክ ፓርቲው ምላሽ ሰጪ በወቀሱበት ንግግራቸው ፕሬዚዳንቱ እንዳይሳካላቸው ጨርሶ እንደማይፈልጉ መጠቆማቸው የአሜሪካን ፖለቲካ ከፍ ያለ እሴት ያመለክታል ነው ያሉት። እንዳልነው ዕለቱ አብይ ርዕስ ላይ በስፋት እንዘግብበታለን።
በሌላ በኩል በዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ እና በሰሜን ኮሪያው መሪ ኪም ጆንግ ኡን መካከል በያዝነው ወር ማብቂያ ላይ ቪየትናም ውስጥ ግንኙነት ይደረጋል የሚለውን ዜና አስመልክቶ የአሜሪካ ሸሪኮች የሰጧቸው አስተያየቶች ጥንቃቄ የተመላባቸው ናቸው። ፕሬዚደንት ትራምፕ ከሰሜን ኮሪያው አቻቸው ጋር ዳግም እንደሚገናኙ ያስታወቁት ትላንት በዩናይትድ ስቴትስ ምክር ቤት ባደረጉት ንግግር ወቅት ነው። ከፒዮንግያንግ ጋር ሲንጋፖር የተጀመረው ግንኙነት ትልቁ የእስራኤል ስኬት ነው ብለዋል ሚስተር ትራምፕ። የኑክሌር ጦር መሳሪያ ሙከራዎች ቆመዋል፣ ሚሳይሎችም ከተተኮሱ ከ15 ወራት በላይ አስቆጥረዋል ብለዋል። አድማጮች፣ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። በተባበሩት መንግስታት ድርጅት የወጣና ዛሬ ለጸጥታው ምክር ቤት የቀረበ አዲስ ሪፖርት ሰሜን ኮሪያ የጦር መሳሪያዎቿ በወታደራዊ ጥቃት የማይወድሙ መሆናቸውን ለማረጋገጥ እየሰራች ነው ይላል። ይህ ሪፖርት ይፋ የተደረገው የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከሰሜን ኮሪያ ጋር በተያያዘው የጦር መሳሪያ ቅነሳ ውይይት ከፍተኛ እድገት ታይቷል ሲሉ ባለፈው ሳምንት ከተናገሩና በትላንቱ ምክር ቤት ንግግራቸውም ላይ ከሰሜን ኮሪያው ፕሬዚደንት ጋር ሁለተኛ የመሪዎች ጉባኤ ለማድረግ ቀኑን ከወሰኑ በኋላ ነው። ጉባኤው አዲስና ደፋር ሲሉ የጠሩት የዲፕሎማሲ አካል በመሆኑ በኮሪያው ባሕረ ገብ አካባቢ የተጀመረውን ታሪካዊ የሰላም ጥረት እንገፋበታለን ብለዋል ፕሬዚደንት ዶናልድ ትራምፕ። ከሰሜን ኮሪያ ጋር ገና ብዙ መሰራት እንዳለበት ያረጋገጡት የዩናይትድ ስቴትሱ ፕሬዚደንት ከሰሜን ኮሪያው አቻቸው ከኪም ጆንግ ኡን ጋር ቪየትናም ውስጥ ለሁለት ቀናት የሚገናኙት መጋቢት 11ና 12 ቀን 2011 ዓ ም እንደሚሆን አስታውቀዋል። የዩናይትድ ስቴትስና የሰሜን ኮሪያ መሪዎች ዳግም ሊገናኙ ነው በሚለው ዜና መደሰቱን የደቡብ ኮሪያ ፕሬዝደንታዊ ጽህፈት ቤትም ገልጿል።
መቄዶንያ ኔቶን ለመቀላቀል የሚያስችላትን ቁልፍ የስምምነት ሰነድ ዛሬ ፈርማለች። ሂደቱ በመጪው የአውሮፓውያኑ ዓመት 2020 ይጠናቀቃል ተብሎም ይጠበቃል። ዛሬ ብራስልስ ውስጥ ፊርማውን በማኖሩ ስነ ስርዓት ላይ ከተገኙ ከፍተኛ ባለስልጣናት መካከል የኔቶ ማለትም የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ዋና ጸሐፊ ሄንስ ስቶንበርግ እና የመቄዶንያ ውጭ ጉዳይ ሚኒስትር ኒኮላ ዲሚትሮቭ ይገኙባቸዋል። መቄዶንያን የኔቶ 30ኛ አባል አድርጎ መቀበል በአካባቢው የበለጠ መረጋጋትና ሴኩሪቲ ወይም ደህንነት ያስገኛል ብለዋል የድርጅቱ ዋና ጸሐፊ። የመቄዶንያ ውጭ ጉዳይ ሚኒስትር ኒኮላስ ዲሚትሮቭ በበኩላቸው ሀገራቸው ህብረቱን በመቀላቀሏ የምታገኘው ትልቁ ጥቅም ከእንግዲህ በኋላ ብቸኛ ለመሆኗ ነው ብለዋል። አንዲት ሀገር ጠንካራ ወታደር ካላት የምትጠነክረውን ያህል ዲሞክራሲያዊና ጤናማ ተቋማት ሲኖራቸውም ይበልጥ ትጠነክራለች። በተጨማሪም ግን በጠንካራ ወዳጆቿም ትለካለች ሲሉ አስረድተዋል።
አድማጮች፣ ለሰዓቱ ያለን ዜና በዚሁ ይጠቃልላል።
በዜና የጀመረው ፕሮግራማችን በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል።
በድጋሚ መልካም ምሽት። አስተናጋጆች ሰለሞን ክፍሌና
አዲሱ አበበ ነን። ወደ መጽሔቱ ከማለፋችን በፊት በሁለተኛው አጋማሽ ከሚቀርቡት ቅንብሮች አንዱን ለቅምሻ እናስታውስ።
በውሳኔ ላይ የነበረው የድምፅ ልዩነት በምክር ቤቱ የሚታጠር ብቻ ሳይሆን የግንባሩ አባል ድርጅቶች የውስጥ ግንኙነት መገለጫ ተደርጎ ሊታይ የሚችል ነው የሚመስለኝ።
በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል ሊቀመንበርና መምህር ዶክተር ፈቃደ ተረፈ ናቸው። እንዳልነው በሁለተኛው አጋማሽ ይቀርባል። አሁን ወደ ዕለቱ አብይ ርዕስ እናልፋለን። የዕለቱ አብይ ርዕስ እየተቀናበረ ነው። ከዛ በፊት ከሱ እስከሚቀርብ ግን ሌላ ፕሮግራም አለን። የህወሓት ከፍተኛ አመራርና የነበሩት የቀድሞው የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ሚኒስትር ዴታ አቶ ዛዲግ አብርሃ በገዛ ፈቃዳቸው ድርጅታቸውን መልቀቃቸውን ጠቅሰው ለህወሓት ደብዳቤ አስገብተዋል። በኢትዮጵያ እየታየ ላለው ለውጥ ፓርቲያቸው ዝግጁ አለመሆኑና እርሳቸው በመጡበት የራያ ህዝብ ላይ እየደረሰ ነው ያሉት በደል ለዚህ ውሳኔ እንዳበቃቸው ለአሜሪካ ድምፅ ተናግረዋል። የህወሓት ጽህፈት ቤት የገጠር ፖለቲካ አስተባባሪ አቶ ነጋ ሰፋ ስለ ጉዳዩ ተጠይቀው በድርጅቱ ህገ ደንብ መሰረት አንድ አባል መቀጠል እንደማይፈልግ ከገለጠ ጥያቄው በሚገባ ተቀባይነት እንደሚያገኝ በመግለጽ ምላሽ ሰጥተዋል። በምክንያትነት የተጠቀሱት ጉዳዮች ግን ከእውነት የራቁ ናቸው ነው ያሉት። እስከ ቅርብ ጊዜ ድረስ በፓርቲው ውስጥ አንስተዋቸው የማያውቋቸው ጉዳዮች ናቸውም ብለዋል። ሁለቱን የሚያነጋገረችው ጽዮን ግርማ ነች።
አቶ ዛዲግ አብርሃ የህዝባዊ ወያኔ አርነት ትግራይ ህወሓት ከፍተኛ አመራር ናቸው። ቀደም ሲል የህዳሴ ግድብ ማስተባበሪያ ጽህፈት ቤትና የፍትህና የህግ ስርዓት ምርምር ኢንስቲትዩት ዋና ዳይሬክተር ነበሩ። በሲቪል ሰርቪስ ሚኒስቴርም በአማካሪነት ሰርተዋል። በኢፌድሪ መንግስት ኮሚኒኬሽን ጉዳይ ጽህፈት ቤት ሚኒስተር ዴታ ሆነውም አገልግለዋል። በጠቅላይ ሚኒስትር ኃይለማርያም ደሳለኝ የስልጣን ዘመን የሚኒስትሩ ሚዲያና ህዝብ ግንኙነት ሚኒስትር ሆነው ሰርተዋል። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ሲመጡም በሚኒስተር ዴታ ማዕረግ የዴሞክራሲ ስርዓት ግንባታ ማዕከል በሚል ስያሜ ተሾመው ነበር። አቶ ዛዲግ አብርሃ ከነዚህ ሹመቶቻቸውና ስልጣናቸው በላይ በስፋት የሚታወቁት ገዢው ፓርቲ ኢህአዴግን በመወከል በተለያዩ የውይይት መድረኮች ላይ ሲሳተፉ፣ በመገናኛ ብዙሃንም ቃለ ምልልስ ሲሰጡ ነው። በትላንትናው ዕለት ለፓርቲያቸው ህወሓት የመልቀቂያ ደብዳቤ ማስገባታቸውን ለዝግጅት ክፍላችን አረጋግጠዋል። የመልቀቂያ ደብዳቤያቸው ላይ በህወሓት ውስጥ በነበራቸው ተሳትፎ በር የመዝጋት የመጠራጠርና እንደ ባዳ የመታየት ስሜት ያጋጥማቸው እንደነበረ በስፋት አስፍረዋል። ከማለዳው ጀምሮ በህወሓት ውስጥ የነበረኝ የፖለቲካ ተሳትፎ አልጋ ባልጋ አልነበረም፣ በአጭሩ በሴራና በአሜኬላ የተሞላ ነበር ብሎ መናገር ማጋነን አይሆንም ያሉት አቶ ዛዲግ አሁን እዚህ ውሳኔ ላይ ያደረሳቸው መጣሁበት ባሉት ማህበረሰብ ላይ እየደረሰ ነው ያሉት በደል እንደሆነ ለዝግጅት ክፍላችን ምክንያታቸውን ሲያስረዱ ይናገራሉ።
በግል የመጣ ነገር በመጣጡ መመከት ይቻላል የሚል መርህን በመከተል ከአሁኑ ችግሮች እየተጋፈጥኩ ቆይቻለሁ። አሁን ግን ጥቃቱ በግል የሚደረግ ሳይሆን በተለይ የመጣሁበት ማህበረሰብ የማንነት ጥያቄ አንስቶ ከፍተኛ ትግል እያደረገ ነው ያለው። ጥያቄ ሲያቀርብ ምላሹ እንግልት፣ እስርና ግድያ ሆኗል። ይሄ ችግር ይቀረፋል ብዬ በትዕግስት እስካሁን ድረስ ቆይቻለሁ። የተለያየ ጥረት ማድረግ ያለው እስካሁን ያደረጉት ጥረት እርባና ቢስ ስለሆነ ለውጥ እንደማይመጣ አውቄ ለሚያሳፈተለም ለመርቀቅ ወሰኛሉ።
እንዲህ ያለው ተቃውሞ ቀደም ሲል እንደነበር አሁን ደግሞ አፈናው በጣም ስለበዛ ወደ ማንነት ጥያቄ መሸጋገሩን ይናገራሉ።
የህዝብ ይህን ውሳኔ ተቃውሞ ገና በተለይ ቀድሞ ጊዜ ሁሉ አካል የነበሩት ክፍሎች ወደ ትግራይ ሲካለሉ ጀምሮ ያኔ 1985 ጀምሮ ነው ተቃውሞ የነበረው። ትምህርት ቤትም ሆነ በተለያየ መንገድ ተሳተፍንበት የመጣ በውስጥም ሆነን የሚጨቃጨቅበት የነበረ ጉዳይ ነው። ተስፋ ስንቆርጥም በተለያየ መንገድ ትግል እያደረግንበት የመጣ ጉዳይ ነው እና ግን ትግሉም እንደዚህ አልበረታም። እነሱ የሚወስዱት እርምጃ እንዳሁኑ አልከፋም ነበር። አሁን ግን ትልቅ እስር ቤት እየሆነ ነው። የአካባቢ ጦርነት ቀጠና እየመሰለ ነው። ይህ ደግሞ ህልና ያስፈቅደው።
አቶ ዛዲግ ፓርቲያቸውን ለመልቀቅ ያበቃቸው ሁለተኛው ምክንያት በሀገሪቱ ለተጀመረው የዴሞክራሲ ግንባታ ለውጥ ተባባሪ ባለመሆኑና ለውጡን ሊቀበል ባለመቻሉ ነው ይላሉ።
ተሳተፍበት የነበረው ድርጅት ይህን ነገር ከመደገፍ ይልቅ የመቃወም አዝማሚያ በተለያየ መንገድ አሳይቷል። መቃወም አዝማሚያ እየተጠናከረ መጥቷል። እኔም ከዚህ ሁኔታ ጋር አብሮ መቀጠል ህሊና ያስፈቅድም። እስካሁን የቆየሁት በሁለቱም መስክ ለውጥ ይመጣል አጉል የዲጂታል ኩልካን ዲነክሳል እንዳይሆን መውጣት ካለብኝ የምር ተስፋ ቁልጭ መሆን አለበት። ከዛ ለውጥ ይመጣ ዘንድ አቅም የፈቀደው ማዘጊያ ያሻል በሚል እምነት እስካሁን ቆይቻለሁ። በእኔ እምነት ከዚህ በኋላ ዋጋ የለውም፣ ለውጥም ሊመጣ አይችልም። ስለዚህ ጊዜንም ጉልበትም አባከን ነው በሚል እምነት የተነሳ ነው እንደዚህ አይነት እርምጃ ለመውሰድ።
ለዚህ የአቶ ዛዲግ የመልቀቂያ ደብዳቤና የቅሬታ ምክንያት ምላሽ ለማግኘት የህወሓት ጽህፈት ቤት የገጠር ፖለቲካ አስተባባሪ አቶ ነጋ አስፋው ጋር ደውለን ነበር።
ደብዳቤው እኛ ጋር ደረሰን። ምናልባት ግን ዞን ደርሶ ሊሆን ይችላል። የሚመለከተውም ዞን ስለሆነ የአዲስ አበባ ያለው ልዩ ዞን እዛ ደርሶ ሊሆን ይችላል። እንደ ማንኛውም ዜጋ ግን በኢትዮጵያ ቴሌቪዥን ሲተላለፍ ሰምቻለሁ። በተለያዩ ሚዲያዎችም ያቀረበው ጥያቄ የሚል ሰምቻለሁ።
እንደ ድርጅት ላቀረቡት ጥያቄ ምላሽ የእናንተ
ምላሽ የሚሆነው ቀላል ነው። አንድ አባል በድርጅታችን አሰራር ህገ ደንባችን መሰረት በድርጅቱ ውስጥ አባል ሁኜ መቀጠል አልፈልግም ብሎ ከጠየቀ መብቱ ስለሆነ በህገ ደንቡም የተቀመጠ ስለሆነ በቃ መቀበል ነው። ምንም ሌላ የሚከብድ ምላሽም ምናምንም የለውም።
እንግዲህ አቶ ዛዲግ አብርሃ ከፍተኛ የመንግስት ባለስልጣን ነበሩ። በፌዴራል ደረጃ ፓርቲ ውስጥ ደግሞ ከፍተኛ አመራር ላይ የነበሩ ናቸው። ሁለት ምክንያቶችን አስቀምጠዋል። አንደኛው ለሪፎርሙ ዝግጁ አይደለም ፓርቲው ብለዋል። ሁለተኛው ደግሞ የራያ ህዝብ በደል እየደረሰበት ነው ብለዋል። እነዚህ የጠቀሷቸው ምክንያቶች እንደው ጉዳዩን አክብዳችሁ እንድታዩት አያደርጋችሁም?
እሱ ግለሰብ በድርጅቱ ስራ አባል ነው የነበረ። በቅርብ ጊዜ ነው ወደ ከፍተኛ አመራርነትም የተመለመለ። ወደ ከፍተኛ አመራርነት የገባ ደግሞ በርካታ አባል አለን። እንደሚታወቀው አንድ አይደለም በከፍተኛ አመራር ደረጃ የሚፈረጅ ስራ አስፈጻሚም ቢሆን ማዕከላዊ ኮሚቴ አባልም ቢሆን በፈለገው ታይም በፈለገው ጊዜ በአባልነት መቀጠል አልፈልግም ይህን ችግር አጋጥሞኛል ካለ ፐርሰናል ነው የሚታየው። ፐርሰናሊ አልፈለግኩም ብለዋል። ያው ካለ ደግሞ ተቀብለን ነው የምንሄደው።
ድርጅታቸው ህወሓት ለዲሞክራሲና ለለውጥ ዝግጁ እንዳልሆነ በአቶ ዛዲግ የተነሳውን ሀሳብ አቶ ነጋ አስተባብለውታል።
ህዝባችን የበደልንበት ሁኔታ አለ። የተለያዩ ችግሮች አሉ። መፈጸም ሲገባን ያልፈጸምናቸው በርካታ የመልካም አስተዳደር ችግሮች አሉ። ማምጣት የሚገባን ያለ ልማት አለ። ስለዚህ ህዝቡ በሚገባ እየጠቀምን ስላልሆነ ውስጣችን በሚገባ መፈተሽ አለብን፣ ለውጥ መምጣት አለበት ብሎ ድርጅቱ ትልቅ ሰነድ አዘጋጅቶ ገምግሞ 35 ቀን ሙሉ ተቀምጦ ለውጥ የጀመረ ድርጅት ሊቀመንበሩ ከማንሳት ነው የጀመረ። ብዙ አመራርም አሸጋሽበዋል በጊዜው ማለት ነው። ስለዚህ የለውጡ ዋና ተዋናይና የለውጡ ባለቤት እንጂ ህወሓት ለውጥ አልተቀበለም የሚባል ጭራሽ የሚገባን አይደለም። ዛዲግም በዚህ የተረዳው ይመስለኛል። እስከ ቅርብ ጊዜ ድረስም ጉባኤ መጥቶ ነበር። በጉባኤም ህወሓት ለውጡ እያስካሄደ እንዳለ ለራሱም ሲመሰክር እንደነበረ ነው የማውቀው። በሁለት ሶስት ወራት ውስጥ በውስጡ ምን እንደተፈጠረበት አላውቅም።
አቶ ነጋ የራያ ህዝብ የመልካም አስተዳደር እንጂ የማንነት ጥያቄ የለውም፣ አቶ ዛዲግ ከዚህ ቀደም ይህንን አንስተው አያውቁም ሲሉ ሁለተኛ ምክንያታቸውንም ያስተባብላሉ።
ህዝቡ ተበድለዋል የሚል ትክክለኛ ጥያቄም አይደለም። ለራሱ ግን በቃ አልፈለገም፣ አባል መሆን አልፈለገም። ያልፈለገበት ምክንያት ደግሞ የሚፈልጋቸው ነገሮች ነበሩ። በነገራችን ላይ በባለፈው እኮ ማዕከላዊ ኮሚቴ ተጠቁሞ ነበር። ማዕከላዊ ኮሚቴ ሲጠቆም የራየ ህዝብ እየተበደለ ስለሆነ ወይም ህወሓት ለውጡ ስላልተቀበለ እኔ ማዕከላዊ ኮሚቴ መሆን አልፈልግም አይደለም ያለው። ማዕከላዊ ኮሚቴ ሲጠቆም አይ አንተ አትበቃም ለስልጣን ያለህ አታይ በጣም ይስዛባ ነው ስልጣን ትፈልጋለህ ተብሎ ግምገማዎች ተነሱበት። በሚነሱበት እኔ ስልጣን ፈላጊ አይደለሁም መመረጥ እችላለሁ ብቃት አለኝ ብሎ ኢቭን ለዛ ያቀራ መስለት ሰዎችን ስድብም ሌላ ነገሮችን ነው ሲያነሳ የነበረ እንጂ እነዚህ ጥያቄዎች አላነሳቸውም። የሚያነሳቸው ቢሆን ኖሮ ያኔ ነበር ማንሳት የነበረበት። ማዕከላዊ ኮሚቴ ሲጠቆም እኔ የራዩ የህዝብ ችግር አለበት፣ ህዝቡ እየተጎዳ ባለበት፣ ልማትም ችግር ባለበት፣ ህወሀትም ለውጥ ባልተቀበለበት አልመረጥም ብሎ መከራከር ይችል ነበር። ያኔ ግን እንዲመረጥ ነበር የመጣው። አልተመረጠም። እዛ የነበረው አባል አልፈለገውም። ወደቀ። ከወደቀ በኋላ በውስጡ ቅሬታ ፈጥሮ ቆይቶ
አቶ ዛዲግ አብርሃ በፓርቲ ውስጥ በሚያነሷቸው ጥያቄዎችና ለዲሞክራሲው አስተዋጽኦ ለማድረግ በሚያከናውኗቸው አንዳንድ ተግባራት ምክንያት ዛቻና ማስፈራሪያ ይደርስባቸው እንደነበር በደብዳቤያቸው ላይ በዝርዝር አስፍረዋል። ያገኙትን የነጻ ትምህርት እድል ትተው ሀገራቸውን ለማገልገል በመወሰናቸውም የስልጣን ጥመኛ ይባሉ እንደነበር ጠቁመዋል። በእኛ በኩል ደብዳቤያቸውን ተመርኩዘን ሰፋ ላለ ቃለ ምልልስ ጋብዘናቸው ነበር። ለጊዜው በተጣበበ ሰዓት ላይ እንደሚገኙ ገልጸው ለሌላ ጊዜ ቀጠሮ ሰጥተውናል። እንዳገኘናቸው ይዘን እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
አድማጮች ጽዮን እናመሰግናለን። በነገራችን ላይ ስቴት ኦፍ ዘ ዩኒየን የፕሬዝዳንት ዶናልድ ትራምፕ የትናንት ማታ ንግግር ለምሽቱ የዕለቱ አብይ ርዕስ ነበር የተያዘው። ቀድሞ የተሰማው የጽዮን ዘገባ ከዛ የሚቀጥል ነበር። ዳሩ ግን በስቴት ኦፍ ዘ ዩኒየን በኩል የዴሞክራቶቹ መልስ ማካተት ስለሚያስፈልግ በዚያ ላይ ዝግጅት እየተካሄደ ነው። እንዳለቀ እናቀርባለን። አሁን ወደ ሁለተኛው የመጽሔት ርዕስ እንለፍ። በድሬዳዋ ከሳምንት በፊት ተቀስቅሶ በነበረው ተቃውሞ ሁከትና ረብሻ አስነስተዋል፣ ንብረት አጥፍተዋል ብሎ ፖሊስ በቁጥጥር ስር ካዋላቸው ተጠርጣሪዎች መካከል 155ቱ ዛሬ ፍርድ ቤት ቀርበዋል። ተጠርጣሪዎቹ በማቆያ ፖሊስ ጣቢያነትም ሆነ በማረሚያ ቤትነት በማይታወቅ ካምፕ መታሰራቸው ተቃውሞውን አስነስቷል። የድሬዳዋ አስተዳደር መጀመሪያ ደረጃ ፍርድ ቤትም ዕድሜያቸው 13ና 14 ዓመት የሆኑ ሶስት ታዳጊዎች እንዲሁም በአንድ በጽኑ ሕመም ላይ የሚገኝ ተጠርጣሪ በዋስ እንዲለቀቁ የወሰነ ሲሆን ቀሪዎቹ ለየካቲት 4ና 5 እንዲቀርቡ ቀጠሮ ተሰጥቷል። በከተማዋ የሚገኙ 12 አድባራት ሰበካ ጉባኤዎችም በቁጥጥር ስር ያሉ ተጠርጣሪዎች ጉዳይ በይቅርታ እንዲዘጋ መጠየቅ ጀምረዋል። አዲስ ቸኮል ነው ዝርዝሩን የላከልን።
በትላንትናው ዕለት ሊቀርቡ የነበሩና ቀጠሯቸው ወደ ዛሬ ተዘዋወረባቸው ተጠርጣሪዎች እንዲሁም አስቀድሞ ለዛሬ የተቀጠሩ 155 ተጠርጣሪዎች ዛሬ ችሎት አዳራሹ ሞልተው ትለዋል። በአምስት መዝገብ ተከፋፍለው የቀረቡት ተጠርጣሪዎች ፍርድ ቤት ከሄዱበት ፍሬ ነገር በበለጠ ከጥር 13 በኋላ ባሉት ቀናት በቁጥጥር ስር ውለው እስከ ዛሬ የሚኖሩበት ኢንዱስትሪ መንደር የሚገኝበት ካምፕ ሁኔታ ዋነኛ የችሎቱ መነጋገሪያ ሆኖ ውሏል። ለሁለት ሳምንት ገደማ ተጠርጣሪዎቹ ተይዘው የቆዩበት ካምፕ ውሃ፣ መጸዳጃ ቤትና ፍራሽ የሌለው፣ የሕክምና አገልግሎት የማይገኝበት እንዲሁም በቀን 3 ዳቦ ብቻ የሚቀርብበት ነው ተብሏል። ዳኛው አስቀድመው ይህን በቦታው ተገኝተው እንዳረጋገጡና እንዲሻሻል ትዕዛዝ የሰጡ መሆናቸውን አስታውሰው አሁን የተጠርጣሪዎቹ አያያዝ በምን ሁኔታ ላይ ይገኛል ሲሉ ፖሊስን ጠይቀዋል። ፖሊስ በበኩሉ የተጠቀሱት ክፍተቶች መኖራቸውን አምኖ ሆኖም ባለፉት ቀናት በርካታ መሻሻሎች መኖራቸውን ተናግሯል። የጤና ችግር ያለባቸው ተጠርጣሪዎች ከዛሬ ጀምሮ ነጻ የሕክምና አገልግሎት በድል ጮራ ሆስፒታልና ነምበር 1 ጤና ጣቢያ ማግኘት እንዲችሉ መመቻቸቱን፣ የመኝታ ፍራሽ ችግሩም ለመቅረፍ ከድሬዳዋ ዩኒቨርሲቲ ተጠይቆ ዛሬ ሊሰጧቸው መስማማታቸውን፣ ጣሪያ የሌለው ቢሆንም መጸዳጃ ቤት መቆፈሩንና አገልግሎት እየሰጠ መሆኑን፣ የመጠጥ ውሃ አቅርቦት ችግርን ለመቅረፍ ደግሞ የውሃ ማጠራቀሚያ ቢርካ ወይም ታንከር መዘጋጀቱን ተናግረዋል። የተጠርጣሪዎቹ ጠበቆች በማቆያ ፖሊስ ጣቢያነትም ሆነ በማረሚያ ቤትነት በማይታወቅ ካምፕ መታሰራቸውን የተቃወሙ ሲሆን የተጠርጣሪዎቹ መሰረታዊ ፍላጎቶች ባልተሟሉበት ሁኔታ ለተላላፊ በሽታ ተጋልጠው መገኘታቸውን የመኖር መብታቸውን የሚጥስ ነው ብለዋል። ተጠርጣሪዎቹ የሚገኙበትን ሰብአዊ አያያዝ በተመለከተ የሰብአዊ መብቶች ጉባኤ ድሬዳዋ ቅርንጫፍ ባለሙያ አቶ ታሪኩ ተክሉ ሪፖርት ሊያቀርቡ የነበረ ቢሆንም ጉድለቶችን ፖሊስ ያመነ በመሆኑ ሪፖርቱ እንዲቀር ተደርጓል። ፖሊስ ተጠርጣሪዎችን በዚያ ካምፕ ሊያቆያቸው የተገደደው የተጠቀሱትን ተጠርጣሪዎች መያዝ የሚችል ፖሊስ ጣቢያ ስለሌለ ነው ብሏል። በአምስት ፋይሎች ተከፋፍለው 155 ተጠርጣሪዎች በቀረቡበት ችሎት የተጠርጣሪዎቹ የዋስትና መብት ሌላው መነጋገር ያሳብ ነበር። 13ቱ የተጠርጣሪዎቹ ጠበቆች የተያዙበት ወንጀል ዋስትና የሚያስከለክል ስላልሆነ ዋስትና ተፈቅዶላቸው በውጭ እንዲከላከሉ ጠይቀዋል። ፖሊስ ተጨማሪ የምርመራ ጊዜ እንዲፈቀድለት ተጠርጣሪዎቹን ለመለየትና ፎቶ ለማንሳት የዋስትና ጥያቄው እንዳይፈቀድ ጠይቋል። ዳኞችም የተጠርጣሪዎቹ ሰባያዝ በተሟላ ሁኔታ ባልተጠበቀበት ሁኔታ የፖሊስ ተጠርጣሪዎችን የመለየትና ምርመራ ስራ ዘግይቷል ብሏል። ለመጪው የካቲት 4 እና 5 ቢያንስ የመለየት ስራው ተጠናቆ እንዲቀርቡ ሲል ውሳኔ አስተላልፏል። ታቦት ሲገባ ድንጋይ መወርወሩን በመቃወም የተጀመረውና ኋላ ላይ መልኩን የቀየረው የተቃውሞ እንቅስቃሴ ላይ ተይዘው የታሰሩ ተጠርጣሪዎች በተለያዩ የሀገሪቱ ክፍሎች እንደሚደረገው ጉዳዩ በሀገር ሽማግሌዎችና በሃይማኖት አባቶች ታይቶ እንዲለቀቁ በድሬዳዋ የሚገኙ 12 አብያተ ክርስቲያናት ሰበካ ጉባኤዎች መጠየቃቸውን ሊቀ ትጉሃን ማቲያስ በቀለ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የድሬዳዋ ሀገረ ስብከት ስራ አስኪያጅ በተለይ ለቪኦኤ አስታውቀዋል። በድሬዳዋ ጥር 13 ቀን እግዚአብሔር አብ ቤተክርስቲያን ታቦት ገብቶ ሲመለስ ሰረገላው ላይ ድንጋይ በመወርወሩ የተቀሰቀሰው ረብሻ ቆይቶ መልኩን በመቀየር የኢኮኖሚና ፖለቲካ ጥያቄዎች ወደሚነሳበት ተቃውሞ ተሸጋግሮ ነበር። ለአምስት ቀናት የከተማዋን እንቅስቃሴ በገደበው በዚህ ተቃውሞ ፖሊስ 3 ሰዎች ከመቁሰላቸው በስተቀር ሞትና የአካል ጉዳት ያልተመዘገበበት፣ ሆኖም ጥቂቶች አጋጣሚ ተጠቅመው ለዘራፊያ የተንቀሳቀሱበት ነበር ሲል መግለጫ ሰጥቶ ነበር። ለአሜሪካ ድምጽ ራዲዮ ለተጠናቀረው ዘገባ አዲስ ቸኮል ነኝ ድሬዳዋ።
መጽሔቱን በዜና እረፍት ዘገባ ይሆናል የምናበቃው። በነገራችን ላይ ፕሬዚደንት ዶናልድ ትራምፕ ለተወካዮች ምክር ቤቱ ጥምር ጉባኤ ትላንት ያደረጉትን ንግግር የተመለከተው ዘገባ አሁንም እየተቀናበረ ነው፣ እንደ ደረሰ እናቀርባለን። የኢትዮጵያ ሕዝብ አርበኞች ግንባር መስራች ኮሎኔል ታደሰ ሙሉነህ ሥርዓተ ቀብር ዛሬ በትውልድ ቦታቸው መርሃዊ ከተማ በርካታ አድናቂዎቻቸውና ቤተሰቦቻቸው በተገኙበት በማኅደረ ስብሐት ቅድስት ማርያም ቤተ ክርስቲያን ተፈጽሟል። ኮሎኔል ታደሰ ሙሉነህ ሶማሊያ ኢትዮጵያን በወረረችበት ጊዜ የሚጠበቅባቸውን ወታደራዊ ግዳጅ በብቃት በመወጣት ሀገርን ከወራሪ ኃይል የታደጉ እንደነበሩና የሀገራቸውንም ከፍተኛ ወታደራዊ ንሻን የተሸለሙ መሆናቸው ተገልጿል። ኮሎኔል ታደሰ በኢትዮጵያ አየር ኃይል በነበራቸው ቆይታም በርካታ የበረራ ባለሙያዎችን ያፈሩ የሀገር ባለውለታ እንደነበሩም ይነገርላቸዋል። አስቴር ምስጋናው ነች ከባህር ዳር ተከታዩን ዘገባ ይላከችልን።
የሶማሊያ መንግስት ግዛቱን ለማስፋፋት ኢትዮጵያን በወረረበት በ1969 ዓ.ም በሙያቸው የሚጠበቅባቸውን ወታደራዊ ግዳጅ በመወጣት ሀገራቸው ከወራሪ ኃይል ያስጣሉ ጀግና ናቸው ይላሉ የቅርብ ጓደኞቻቸው ኮሎኔል ታደሰ ሙሉነህ።
የወረራ ጊዜ ከፍተኛ የጦር ሜዳ ገብዶ እየፈጸመና የኢትዮጵያ አንደኛ ደረጃ የላቀ የጦር ሜዳ ተሸላሚም የነበረ
ኮሎኔል ታደሰ ሙሉነህ በኢትዮጵያ አየር ኃይል በዋናነት በሚግ 23 አውሮፕላን ዋና አብራሪና አስተማሪ ሆነው ከማገልገላቸው በተጨማሪ በአየር ኃይል ውስጥ የእቅድና ፕሮግራም እንዲሁም የጥናትና ምርምር ኃላፊ በመሆን በደርግ ዘመነ መንግስት ያገለገሉ ናቸው። የኢህአዴግ መንግስት ስልጣኑን ሲቆጣጠር ከደርግ ሰራዊት ጋር የመበተን እድል ገጥሟቸዋል። ከዚያም ኮሎኔል ታደሰ ወደ ኤርትራ በመሄድ የጦር ጀት አብራሪ ስልጠና መስጠት ጀመሩ። ምንም እንኳን ምክንያቱን መግለጽ ባይፈልጉም ከኤርትራ መንግስት ጋር በተፈጠረ አለመግባባት ለዘጠኝ ዓመታት ያህል በእስር ላይ እንደቆዩ በቅርቡ ከአሜሪካ ድምጽ ጋር በነበራቸው ቆይታ ተናግረው ነበር። የመለቀቅ እድሉንም ያገኙት የኤርትራና የኢትዮጵያ መንግስታት በቅርቡ በፈጠሩት እርቀ ሰላም ነው።
በአንዳንድ ምክንያቶች ወደ እስር ቤት ተላኩ። በእስር ቤት አንድ 9 ዓመት የሚሆን አሳለፍኩ። ከዛ ወደዚህ መጣሁ።
ኮሎኔል ታደሰ ሙሉነህ ኤርትራ በነበሩበት ጊዜ የኢትዮጵያ ሕዝብ አርበኞች ግንባርን በመመስረት ለኢትዮጵያ ሕዝብ ነጻነት የታገሉና ያታገሉ ጀግና ነበሩ ይሏቸዋል የአርበኝነት ጓዶቻቸው።
መንግስቱ ወልደ ስላሴ ይባላል። የኢትዮጵያ ሕዝብ አርበኞች ግንባር የፖለቲካ ጉዳዮች ኃላፊ ነኝ። አርበኛ ኮሎኔል ታደሰ ኢትዮጵያ ሕዝብ አርበኞች ግንባር እንዲፈጠር ከፍተኛውን አስተዋጽኦ ባደረጉት አርበኞች ቅድሚያውን የሚይዝና እኛም ወደዚህ ትግል እንድንገባ ያደረገ ምሳሌ የሆነን እውነተኛ የቁርጥ ቀን የኢትዮጵያ ልጅ ነው። ድርጅቱ ሲመሰረት በሊቀመንበርነት የመራ ድርጅቱ ጠንክሮ እንዲወጣና ከፍተኛ ስራዎች ሊሰራን የቻለ ጥሩ ስብዕና ያለው ወንድማችን ነበር።
ኮሎኔል ታደሰ ሙሉነህ ከአባታቸው ከአቶ ሙሉነህ ፈንቴ ከእናታቸው ከወይዘሮ አዛለሽ ጥሩነህ መስከረም 10 ቀን 1944 ዓ.ም በአማራ ክልል በምዕራብ ጎጃም ዞን መራዊ ከተማ ተወለዱ። የአንደኛና ሁለተኛ ደረጃ ትምህርታቸውን በባህር ዳር ከተማ በአጼ ሰርጸ ድንግል ትምህርት ቤት ተከታትለዋል። ኮሎኔል ታደሰ ሙሉነህ ባለትዳርና የስድስት ልጆች አባት ሲሆኑ ባጋጠማቸው ህመም በሕክምና ህንድ ሀገር ሲረዱ ቆይተው በተወለዱ በ67 ዓመታቸው ጥር 25 ቀን 2011 ዓ.ም ከዚህ ዓለም በሞት ተለይተዋል። ስርዓተ ቀብራቸውም ጥር 29 ቀን ቁጥሩ እጅግ በርካታ የሆነ ህዝብ በተገኘበት በትውልድ ስፍራቸው መራዊ ከተማ በማህደረ ሰብአት ቅድስተ ማርያም ቤተክርስቲያን በጀግና የአቀባበር ስርዓት ተፈጽሟል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
ወደ ሁለተኛው አጋማሽ ተሸጋግረናል። ዲሞክራሲ በተግባር
ለዛሬው ዲሞክራሲ በተግባር ያዝነው አድማጮች ትላንት የጀመርነውና የቀረውን ክፍል ከኢትዮጵያ የተላከልን ነው። የአስተዳደር ወሰንና የማንነት ጉዳዮች ኮሚሽን እንደዚሁም የእርቀ ሰላም ኮሚሽንን በማቋቋምና የአባላቱን ሹመት በማጽደቅ ሂደት በፓርላማው የታየው ድጋፍና ተቃውሞ የዛሬውን ይላል ትላንትና ነው የኢህአደግ ውስጣዊ ሁኔታ በግልጽ ያሳየ ነው ይላል ቀጣዩ ዘገባ። የኮሚሽኖቹ አባላት ሹመት ትናንት ሲጸድቅ ከኢህአደግ አባል ድርጅቶች ሶስቱ መደገፋቸውና ህወሓት መቃወሙን ያለውን ሁኔታ እንደገና አሳይቷል። የታየው የድምፅ ልዩነት በምክር ቤቱ የተጣራ ብቻ ሳይሆን የግንባሩ አባል ድርጅቶች የውስጥ ግንኙነት መገለጫም ነው ብለዋል። አንድ የአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ ምሁር ናቸው ይህን ያሉት። አባል ድርጅቶቹ በጉዳዮቹ ላይ ከቆሙበት መራራቅ አንጻር ልዩነቶች በፍጥነት ይፈታሉ ብለው እንደማያምኑም ነው የተናገሩት። እስክንድር ፍሬው ነው ዘገባውን የላከ።
የአስተዳደር ወሰንና የማንነት ጉዳዮች ኮሚሽን አባላትን ለመመደብ የቀረበው የውሳኔ ሀሳብ ቁጥር 15/2011 ሆኖ በ22 ተቃውሞና በአራት ድምፅ ታቅቦ በአብላጫ ድምፅ ጸድቋል።
የኢህአዴግ መንግስት ወደ ህዝብ ተወካዮች ምክር ቤት የሚልካቸው ረቂቅ አዋጆችና ህጎች 3-1 ያለፉባቸው የትናንትናውን አይነት አጋጣሚዎች እየሆነ ያለውን ያሳያሉ። በምክር ቤቱ የጸደቁት የምህረት አዋጅ፣ የአስተዳደር ወሰንና የማንነት ጉዳዮች ኮሚሽን እንደዚሁም የእርቀ ሰላም ኮሚሽን ያለፉባቸው ሂደቶች ይህ ልዩነት ከተንጸባረቀባቸው መካከል ይጠቀሳሉ። የአስተዳደር ወሰንና የማንነት ጉዳዮች ኮሚሽን እንደዚሁም የእርቀ ሰላም ኮሚሽን አባላትን ሹመት ለማጽደቅ ትናንት የተካሄደው ስብሰባም የተለየ አልነበረም። በጠቅላይ ሚኒስትር አብይ አህመድ የቀረቡትን ተሿሚዎች በተመለከተ የህወሓት ተመራጮች የተለያዩ የተቃውሞ ሀሳቦችን ሰንዝረዋል። የትጥቅ ትግል አማራጭ ወስደው የነበሩና በቅርቡ ወደ አገር የተመለሱ የፖለቲካ ፓርቲ አመራሮች መካተት የለባቸውም የሚለው አንዱ ነው። በእርቀ ሰላም ኮሚሽን አባልነት የተሾሙትን መነሻ አድርገው የተናገሩት አቶ ሀዱሻ ሳኖ የተባሉ የህወሓት ተመራጭ የአብዛኛዎቹን ሹመት ቢቀበሉም ጥቂቶች ሲሉ የገለጿቸውን የእነዚህን የፖለቲካ መሪዎች ሹመት ግን ተቃውመዋል።
ከዚህ በፊት የህዝብ ኃላፊነት ተሰጥቷቸው ኃላፊነታቸውን በአግባቡ ያልተወጡ፣ አንዳንዱ ደግሞ ህገ መንግስት ለማፍረስ ሲንቀሳቀሱ የነበሩ ያሉበት፣ አለፍ ሲልም ጅቡ በልተን አብረን እንቀደስ የሚል ውስጡ አሽሙረኛ ንግግር የሚናገር ሰዎች ያሉበት፣ ከዛም አለፍ ሲል አንዳንዶቹ ጠላታችን እገሌ ነው ብለው በግልጽ ፈርጀው የሚንቀሳቀሱ ሰዎች ያሉበት የእጩዎች ዝርዝር ነው የቀረበው።
በምክር ቤቱ የመንግስት ረዳት ተጠሪ ሚኒስትር ዴታ የኦዴፓው ጫላ ለሚ ከሰጡት ምላሽ ተከታዩ ይገኝበታል።
በዚህ ውስጥ ከሳሽና ተከሳሽ የሚባል ነገር የለም። የነበረውን ግድፈት የማረም እዛ ውስጥ እርቅ ስንል ያጠፋውን የሚመካስ ካጠፉ ምቅርታን የመጠየቅን እና ይቅርታ የጠየቀ መካር ካለ እሱን መውሰድን ያጠቃልላል። በዚህ ውስጥ ሁሉም በግለሰብ ደረጃ ባጥፍቶ ከሆነ ይቅርታ በመጠየቅ ምሳሌ መሆንን ይጠይቃል። በዚህ ውስጥ እንድሳተፍ የሚፈልግበት ዋነኛው መሰረታዊ ምክንያትም ከዚህ አንጻር ነው።
በሌሎች የምክር ቤት አባላት መካከል የነበሩ ምልልሶችም ልዩነት መኖሩን ያንጸባረቁ ናቸው። የእርቀ ሰላም ኮሚሽን መቋቋሙን የተቃወሙት የህወሓቱ አቶ ካሳ ጉግሳ ለምሳሌ ተከታዩም ብለው ነበር።
ምንድን ነው የሚባል በስተቀር ዘመን ያግርም ብጤስ ማይን አቀብ። ይህ ምን ማለት ነው? ይኸው ዘመን ሲበላሽ ውሃ ወደ ቁልቁለት ሳይሆን ወደ ተራራ ይወጣል ይባላል።
ለዚህ ምላሽ የሰጡት የኦዴፓው አበበ ከፈኒ አስተያየት ደግሞ ተከታዩ ነበር።
ዞሮ ዞሮ እኔ ከሞትኩ ሳርዶ አይብቀል ወይም በኦሮምኛ በከንጅርቲ ሳርዶን ይመርገኝ ጀተረኝ ጀረኒ እንደዛ እንዳይሆን ነው። ማዕከላችን ሰላም ነው፣ እርቅ ነው፣ ፍቅር ነው።
በህዋትና በሌሎች አባል ድርጅቶች መካከል እንደዚህ አይነት ልዩነት እየተንጸባረቀ ያለው የኢሃደግ ስራ አስፈጻሚ ኮሚቴ ስብሰባ በስምምነት መጠናቀቁ ከተገለጸም በኋላ ነው። ከታህሳስ 7 እስከ 10 ስብሰባውን ያካሄደው የስራ አስፈጻሚ ኮሚቴ በአባል ድርጅቶች መካከል ያሉ ያካሄድ ዝንፈቶችና የእርስ በርስ መጠራጠር ችግሮች እንዲስተካከሉ ከመግባባት ላይ መደረሱን ገልጾ ነበር። ይህንን የመሳሰሉ የኢሃደግ ዝክ ስብሰባዎችና እነዚህን ስብሰባዎች ተከትለው የሚወጡ መግለጫዎች ግን በገዢው ፓርቲ ውስጥ ያለውን ወቅታዊ ሁኔታ እያሳዩ አይደለም። ተግባብተናል፣ ተስማምተናል የሚሉ ጠቅለል ያሉ አገላለጾችም መሬት ላይ ያለውን ሁኔታ አያመለክቱም። ያንን ለመረዳት ትክክለኛው መድረክም የህዝብ ተወካዮች ምክር ቤት ሳይሆን አይቀርም። የዛሬውን ኢሃደግ የአባል ድርጅቶቹንም ግንኙነት በግልጽ መድረክ እያሳዩ ያሉት የዚህ ምክር ቤት ስብሰባዎች ናቸው። የአራት ድርጅቶች ግንባር የሆነው ኢሃደግ በዚህ ምክር ቤት እንደ ሶስት ሆኖ የታየባቸው የትናንትናው አይነት አጋጣሚዎች ይህንን አባባል ያጠናክራሉ። በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል ሊቀመንበርና መምህር ዶክተር ፈቃደ ተረፈም የትናንቱ ሁኔታ ከታየው የሰፋ ትርጉም እንዳለው ያብራራሉ።
ምክር ቤቱ የታየው የድምጽ ልዩነት በምክር ቤቱ ውስጥ የታጠረ ብቻ መስሎ አይታይም። ይህን ለመረዳት የተለየ ሙያም የተለየ እውቀትም የሚያስፈልገው አይመስለኝም። ለማንኛውም ታዛቢ ግልጽ ሆኖ የሚታይ ነገር ነው ያለው። ከዚህ በፊት ባልተለመደ ሁኔታ ከቅርብ ጊዜያት ወዲህ ምክር ቤቱ መድረኮች የኢህአዴግ ተጣማሪ አባል ድርጅቶች በድምፅ አሰጣጥ ሂደት የተለያየ የውሳኔ አቅጣጫ ሲከተሉ ይታያል። ትላንት የሆነውም ይኸው ነው ብዬ ነው የማስበው። ስለዚህ በውሳኔው ላይ የነበረው የድምፅ ልዩነት በምክር ቤቱ የሚታጠር ብቻ ሳይሆን የግንባሩ አባል ድርጅቶች የውስጥ ግንኙነት መገለጫ ተደርጎ ሊታይ የሚችል ነው የሚመስለኝ።
የመጨረሻ ጥያቄ አደርገዋለሁ። ከታህሳስ 7 እስከ 10 የተካሄደ የኢህአዴግ ስራ አስፈጻሚ ኮሚቴ መግለጫ አውጥቶ ነበር እና ቃል በቃል መግለጫው ላይ የተመለከተው ስለዚህ ጉዳይ በግንባሩ አባል ድርጅቶች መካከል ያሉ ያካሄድ ዝንፈቶችና የእርስ በርስ መጠራጠር ችግሮች እንዲስተካከሉ ከመግባባት ላይ ተደርሷል ይላል። ስለዚህ ፖለቲካዊ መግለጫዎች ናቸው የበለጠ ስለ ግንኙነቱ የነገሩን ያሉት ወይስ እንደዚህ በአደባባይ እየታዩ ያሉ ልዩነቶች ናቸው?
ይህም በተመለከተ እንግዲህ በግንባሩ አባል ድርጅቶች መካከል የአካሄድ የግንኙነት ዝንፈቶች ነበሩ የሚለውን በግራም በቀኝም የቆሙት በተለያየ ቋንቋም ቢሆን ከተለያየ ፍላጎት የሚመነጭም ቢሆን ይህንኑ ሲናገሩ ይደመጣሉ። ባለፈው የስራ አስፈጻሚውን ስብሰባ ተከትሎ የተሰጠው መግለጫ እንዲህ አይነቱ የተዛነፈ ግንኙነት መኖሩን ማመኑ ካልሆነ በቀር እሱን ተከትሎ በአጭር ጊዜ መፍትሄ አግኝቶ ወደ ነበሩ የግንኙነት መልክ ይመለሳል ብሎ መጠበቅም ለእኔ ጊዜ የሚፈልግ ጉዳይ ሆኖ ነው የሚታይ። በጉዳዮች ላይ ከቆሙበት ስፍራ መራራቅ አንጻር መግለጫውን ተከትሎ ወዲያውኑ የሚታረም የቀድሞ መልኩን የሚይዝ እና ግንኙነቱ የሚለሰልስ ተደርጎ መጠበቅ ያለበትም አይመስለኝም። ምናልባት ያን እውነት ነው ብለን የምንወስድ ከሆነ የቀን ፍላጎት መግለጫ እንጂ ወደሁሉ መሬት ላይ አርፎ ድምጻቸውን የሚያስተባብር አይነት ውጤት የሚኖረው ተደርጎ ሊወሰድ የሚችል አይመስለኝም በእኔ እይታ።
ዶክተር ፈቃደ ተረፈ በጣም አመሰግናለሁ ስለ ጊዜዎት በአሜሪካ ድምጽ ሬዲዮ አድማጮች ስም።
እኔም በጣም አመሰግናለሁ።
በግልጽ የታዩትን የህዝብ ተወካዮች ምክር ቤት የግራና ቀኝ አስተላለፎች፣ የድምጽ አሰጣጥ ልዩነቶች የኢህአዴግ ምክር ቤት ጽፈት ቤት እንዴት ይገልጻቸዋል? ከጽፈት ቤቱ ምላሽ ከተገኘ መለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
በቀጣዩ ዘገባ እዚያው ኢትዮጵያን ቆያለን። የቡርጂ ወረዳ የመንግስት ሰራተኞች ስራ የማቆም አድማ ከመጡ ሁለተኛ ሳምንታቸውን ይዘዋል። አድማው በማንነታቸው ይደርስብናል ካሉት ጥቃትና የወረዳው የሥራ ኃላፊዎች መታሰርን ተከትሎ ነው። የቡርጂ ብሔረሰብ ተወካዮችንን የሚሉ ቁጥራቸው 70 የሚሆኑ ሰዎችና የሀገር ሽማግሌዎች በደል ደርሶብናል ሲሉ ወደ ክልሉ ርዕሰ መስተዳድር ቢሮ በመሄድ አቤቱታ አቅርበዋል። የክልሉ ርዕሰ መስተዳድር ጽፈት ቤት ኃላፊ አቶ ታመን ተሰማ ስለዚሁ ተጠይቀው በወንጀል የተጠረጠሩ ሰዎች ለምን ታሰሩ ብሎ ሥራ ማቆም ተገቢነት የለውም ብለዋል። ዮናታን ዘብዴዎስ ዝርዝር አለው።
በቡርጂ ወረዳ የመንግስት መስራ ማቆም አድማ ተደረገው ካለፈው ሳምንት ጀምሮ ሲሆን የደረሰብን ነው ያሉት ዘር ማጥፋትና ማንነት ተኮር ጥቃት ይቁም በማለት ነው። የወረዳው ምክትል አስተዳዳሪና የፍትህና ጸጥታ ጽህፈት ኃላፊ ያላግባብ ለስብሰባ ወደ አዋሳ ተጠርተው በመጡበት በክልል መንግስት መታሰራቸውም ሌላኛው ምክንያት መሆኑን ተናግሯል። በደረሰብን ፍትህ ፍለጋ ለክልል መንግስት አቤት ለማለት መተናል ያሉት አቶ ደረሰ ካሹ እኛ ያልን ያለነው ወንጀል የሰሩ እንደሆን አይታሰሩ ሳይሆን የወረዳው ህዝብ ችግር ውስጥ ያለ እነሱ በመታሰራቸው ተጨማሪ ጥቃት የደረሰብን ነው ብሏል።
የደቡብ ክልል መንግስት ህዝብ አለኝ ብሎ እኛን ለማየት እስከዛ ድረስ ባይመጣ ምስቲኛ ደግሞ ወደ እሱ ተንቀሳቅሰን መፍትሄ እናገኝ ይሆናል በሚል ነው። ሁለት ዓመት ሞልቶናል እኛ ወደ ግጭት ከገባን። አርሶ አደራችን ዛሬ በዘመናዊ መሳሪያ በታጠቁ በጫካ ውስጥ በመሸጉ ኃይሎች መመታት ከጀመረ ሁለት ዓመት ጨርሷል። ይህንን ደግሞ የደቡብ ክልል መንግስትም ያውቋል። የቡርጂ አርሶ አደርም ሆነ የመንግስት ሰራተኛ ህፃን አዋቂው መውጫ መግቢያ አጥቷል። በአሁኑ ሰዓት ህፃን ከእናት እናት እያየች ከእናት ጀርባ ተወስዶ የታረደበት ወረዳ ነው። ዛሬም ድረስ ያቺ እናት አእምሯ ዞሮ አብኖርማል ሆናለች። ምክንያቱም በእሷ ፊት ስለተደረገ እንደገና ደግሞ ነፍሰ ጡር ሚስት ባልና ሚስት ባል ከፊት ለፊት እሷ ከኋላ ተቀምጦ እርሻ ውለው በሞተር ሲገቡ እዛው የተረሸኑ እንደዙ እርሻ ውለው የሚገቡ ወጣቶች የምረሸኑበት አዋቂ፣ ሽማግሌ፣ ሴት፣ ወንድ፣ መንግስት ሰራተኛ ጭምር። ስለዚህ ሰው እንዲች ከከተማ ወጣ ማለት ሰላም የማያገኝበት የሚሞትበት ሁኔታ ነው ያለው።
የሚመለከታቸውን የክልሉ መንግስት ቢሮዎች ደጅ ብንጠናም በስርዓት ያነጋገርን አካል የለም በማለት ቅሬታቸውን ገልጸዋል። የክልሉን ርዕሰ መስተዳድር እንዳያገኙ መከልከላቸውና በፖሊስ ከቢሮ ተባረው መውጣታቸውን አቶ ሉላ ሎሌ ተናግረዋል።
ከዚህ በፊትም መጠኑ ለያይ እንጂ ችግሮች ነበሩ። በአሁኑ ሰዓት ነፍስ ግቢ ነፍስ ውጪ ደረጃ ላይ የደረሰበት ሁኔታ ነው። ይህንንም ለማስረዳት ስንል እዚህ ርዕሰ መስተዳድር ላይ ከኛ በጥሞና ሰምቶ ምላሽ የሰጠ ክፍል የለም። ሂዱ ሲባል ነው እንግዲህ ተገፍተን ከግቢ እየወጠናለን።
ወይዘሮ አሰገደች አስፋ መንገዱ ለሁለት ዓመት በመዘጋቱ ወላድ እናቶችን ማሳከምና በጤና ተቋም እንዲወልዱ ማድረግ አልተቻለም። በየመንገዱ በታጠቀ ኃይል ኢሰብአዊ ጥቃት እየተፈጸመባቸው መሆኑንም ገልጸዋል።
በሁሉም አቅጣጫ መንገዱ ዝግ ነው። ባለው መንገድ ራሱ ሰው ማታ እየሄደ እናት በአምቡላንስ በጥይት ተመተው እናትም ሞታ ህፃንም ሞቶ የአምቡላንስ ሹፌር አሁን እስካሁን አካል ጎደሎ ሆኖ ቤት ቁጭ ብለዋል። ስለዚህ ይህንን ሮሮ ለማሰማት ነው እዚህ የመጣ ነው። ግን መተን ምንም ሰሚ አላገኘ ነው።
ችግሩ በዞን በክልልና በፌደራል መንግስት ትኩረት እንዳልተሰጠውም ተናግሯል።
እስካሁን የወረዳ አመራር ለዞን አቅርቦ ዞንም የእኛን ሀሳብ አያቀርብም የሚያቀርብም አይመስለኝም። ክልልም እስካሁን በሁለት ዓመት ላይ ምንም ምላሽ አልተሰጠም።
በማንነታቸው ጥቃት ደርሶባቸው ተፈናቅለው ያሉ የቡርጂ ብሔረሰብ ተወላጆች ለረሃብ መጋለጣቸውና ሰብአዊ ድጋፍም እንደማይደረግላቸው አቶ ኃይለማርያም ዱባለ ተናግሯል። በግጭቱ ምክንያት 35,000 አርሶ አደሮች ከማሳቸው ስለማይደርሱ ለረሃብ መጋለጣቸውን ገልጸዋል። ንብረታቸውና እርሻቸውም በታጠቀ ኃይል መውደሙን ተናግሯል። ከዚህ በተጨማሪም 4,000 የተፈናቀሉ ዜጎች ድጋፍ እንዳልተደረገላቸውም ጠቅሰዋል።
በቅርቡ አንገብጋቢ ችግር ተፈጥሯል። ግን ያው የችግሩ መነሻ ረጅም ሁለት ዓመታትን የፈጀ ችግር ነው። ይሄም በኦነግ የታጠቀ ሰራዊት አርሶ አደሮቻችን ላይ እየተፈጸመ ያለ ሰፊ ጥቃት አለ። ለዚህ የክልሉም ሆነ ፌደራል መንግስት ያው ይቁና የሰጠው ነገር ነው። በዚህ ምክንያት ከቡርጂ አማሮ ዲላ የሚያመጣ መንገድ ከሁለት ዓመት በላይ ተዘግቷል። ከቡሌ ወራ ቡርጂ መንገድ ተዘግቷል። በተመሳሳይ ለሁለት ዓመት እዛ ኖሩ የነበሩ ከአያት ቅድመ አያቶቻቸው ጀምሮ ነዋሪ የሆኑ ጭምር ቤታቸው ተቃጥሎ ንብረታቸው ወድሞ ተገሎ የቀብር ቦታ ተከልክሎ 3-4 ቀን የመንግስት መከላከያ ሰራዊት ባለበት በልመና የሚቀበሩበት ሁኔታ አሰቃቂ ሁኔታ ነው ያለው።
የወረዳው አመራሮች መታሰራቸውን ተከትሎ ወትሮም ሲደርስብን የነበረው ጥቃት በርትቷል ነው ያሉት አቶ ኃይሌ ማርያም። በቅርቡ የተገደሉ ሰዎችና የተቃጠለውን የሙሬ ጥብቅ ደን በመጥቀስ የክልሉ የሰመስተዳደር ጽህፈት ቤት ኃላፊ አቶ ታመነ ተሰማ በወንጀል የተጠረጠሩ ሰዎች ለምን ታሰሩ ብሎ ስራ ማቆም ተገብነት የለውም፣ ሆኖም ግን ይጠራል ብለዋል።
ዛሬ የከበደ ግጭት ተፈጥሮ አይደለም የሰዎቹ አመጣጥ፣ ሰዎች ለምን ታሰሩብን ነው። ማንም ሰው ከተጠረጠረ በወንጀል ይታሰራል፣ ይጠየቃል፣ ይመረመራል፣ ነጻ ከሆነ ይወጣል። ወንጀል ሰርቶ ከተገኘ ግን ይጠየቃል፣ ማናችንም ማለት ነው። ስለዚህ ስራ ስላቆሙ ተደራጅተው ስለመጡ ወንጀለኛ ከወንጀሉ ይድናል ማለት አይደለም። ስለዚህ ይጣራል ብለን ተነጋግረናል።
አዲስ ጥቃት ስለመኖሩ መረጃው የለኝም፣ በፊትም ያለ ችግር ነው ብለዋል። የታጠቁ የኦነግ ሰራዊት በቀጠናው የጸጥታ ችግር ሲፈጥሩ ታይተዋል ያሉት አቶ ታመኔም ከሌሎች አካባቢዎች ወደ ቡርጄ የኦነግ ሰራዊት እየገባ ነው ስለተባለው በግል የማውቀው ነገር የለም ብሏል። ለሁለት ዓመት ተዘግተው ያልተከፈቱ መንገዶች ስለመኖራቸውም ተናግሯል። የፌዴራል መንግስት መከላከያ ሰራዊትና የክልሉ ልዩ ኃይል በአካባቢው ጸጥታ የማስከበር ስራ እየሰራ ነው ይላሉ ኃላፊው። የክልሉ ርዕሰ መስተዳድር ችግራችን እንዳይሰሙ በአቶ ታመነ ተከልክለናል ስላሉትም ይህንን ብለዋል።
ተከልክለናል ሳይሆን ከኔ ጋር የተነጋገሩት ነገር ብኖር ስብሰባ ላይ ናቸው። አሁን ለአምስት ደቂቃ ከስብሰባቸውን አቋርጠው ያነጋግሩን ነው አይቻልም ብያቸዋለሁ። ድንገት ሰው ተሞ ስለመጣ ስብሰባ አቋርጦ የክልሉ ርዕሰ መስተዳድር ወርዶ የሚያነጋግርበት አግባብ የለም። በጣም ወሳኝ ነው ብለን ስናምን እኛ ልንጋብዛቸው እንችላለን።
እርሱ የሚሉት ሐሳብና የክልሉ ርዕሰ መስተዳድር ስለተጋጨበት ያለው
የሚጋጭ ነገር የለውም። በመሰረቱ
የክልሉ ርዕሰ መስተዳድር ምንድነው ያለው? እዛ አካባቢ ያለው የጸጥታ ጉዳይ ከክልሉ መንግስት አቅም በላይ
መንገድ ለሁለት ዓመት ከተዘጋ ከክልል አቅም በላይ ነው ማለት ብዙ ትክክል ናቸው። ምንም የሚያጠያይቅ ነገር የለውም።
መልካም። ከዛ በኋላ የክልሉ መንግስት ምንድነው ማድረግ ያለበት?
ከፌደራል መንግስት ጋር መነጋገር ነው። ከኦሮሚያ ክልል መንግስት ጋር መነጋገር ነው። የተለየ እርምጃ ሄዶ የሚወስድበት አግባብ የለውም።
ዛሬም በቡርጂ ወረዳ ስራ የማቆም አድማ እንደቀጠለ ነው። የአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም።
ዮናታንን እናመሰግናለን። ሁለተኛው አጋማሽ እንደምታደምጡት አድማጮች በወቅታዊ ጉዳዮች የተያዘ ነው። ሌላ አንድ ወቅታዊ ደግሞ ዘገባ ደርሶናል ከወሎ። የንግስነት አክሊል ሳይደፉ ኢትዮጵያን ለሶስት ዓመታት የመሩት የ20ኛው መቶ ክፍለ ዘመን መባቻ ሰው አቤቶ ኢያሱ ጥር 27 1888 ተወለዱ። 113ኛ የልደት በዓላቸው ወሎ ዩኒቨርሲቲ በስማቸው በሚጠራ የልጅ ኢያሱ የሰላም የዲሞክራሲና የልማት ምርምር ኢንስቲትዩት አስተባባሪነት አስቦ ውሏል። ከ1906 እስከ 1909 ዓመተ ምህረት ባሉት ጊዜያት ውስጥ የርዕሰ ብሔርነቱ መንበር የተቆናጠጡት አቤቶ ኢያሱ፣ ልጅ ኢያሱ፣ አባጤና ኢያሱ ያልተነገረ ታሪካቸው ትናንት ሲነገር አምሽተዋል ይላል መስፍን አራጊ።
የአጼ ምኒልክ ልጅ ልጅ የወሎው ንጉሥ ሚካኤል የአብራ ክፋይ ብላቴናው አቤቶ ኢያሱ ተራማጅ የፖለቲካ አስተሳሰብ በማራመድ የኢትዮጵያ አንድነት እውን እንዲሆን የተጉ ናቸው ይላሉ ምሁራን። ከዘመናቸው የቀደመ አስተሳሰባቸው ግን በብዙሃኑ ሳይደገፍ ፍጻሜያቸውም አሳዛኝ ሆኗል። ብዙዎች የስልጣን መተካካትን በተግባር ያስተማሩ፣ ለአዲሱ ትውልድ አዲስ የእይታ መንገድ የዘረጉ፣ ሩቅ አስበው ቅርብ ያደሩ መሆናቸውንም ዋቢ ያጣቅሳሉ። በወሎ ዩኒቨርሲቲ የገቨርናንስ ትምህርት ቤት ዲን ሽመልስ አይለው
አርቆ ሀሳቢ ናቸው የሚያስብለው ፖለቲካ ዳይናሚክስን በደንብ የተረዱ ናቸው። ይሄ ማለት ምንድን ነው? ፖለቲካ ከጊዜው ጋር የሚለዋወጥ አዲስ ሀሳብ፣ አዲስ ትውልድ የሚፈልግ ነው። ያንን መሰረት አድርጎ እሱም ወደ ስልጣን እንደመጣ አዲስ ሀሳብና አዲስ አስተሳሰብ የያዙ ከጊዜ ጋር የሚሄዱ ወጣቶች ወደ ስልጣን ማምጣት እንዳለባቸው አምኖ የነበሩትን ትላልቆቹን በአዳዲስ ወጣቶች መተካት ነው ሞክሮ። ይህንንም ለምንድን ነው ሲባል እናንተ በጊዜያችሁ ከጊዜው ጋር በሚሄድ መንገድ አገርን አቅንታችሁ አገርን ገንብታችኋል። አሁን ያለ ወጣት ከጊዜው ጋር አስተሳሰቡ የሚሄዱ ወጥ ነው መምራት ያለበት በሚል አዲስ መተካካት ሀሳብ ነው።
በዕለቱ የመወያያ ጽሑፍ ያቀረቡትና በዩኒቨርሲቲው የታሪክና ቅርስ አስተዳደር ትምህርት ክፍል መምህር የሆኑት እንድሪ ሳሊ ሰፊ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ፋይዳ ያላቸው የልጅ ኢያሱ ሀገራዊ ሳቢዎች በተግባር ቢመነዘሩ ኖሮ ምናልባትም ኢትዮጵያ ዛሬ ካለችበት ወደ ተሻለ ስልጣኔ ጎዳና ልታመራ ትችል እንደነበር ይናገራሉ። በተለይም በሃይማኖቶች መካከል ተከባብሮ የመኖር ባህል በአገሪቱ ውስጥ እንዲሰፍን ያደረጉትን ጥረት ያደንቃሉ።
ከሃይማኖት ጋር ተያይዞ ዘውት የመጡት ነገር እጅግ በጣም ሰፊ ነገር ነው። እሳቸው ከመጡ በኋላ ደግሞ ማንኛውም አካል ሙስሊምም ይሁን ክርስቲያን እኩል መብቱ ተጠብቆለት ለሀገሩ እኩል የሆነ ስሜት እንዲሰማው ማድረግ አለብን በሚል ደረጃ የተለያዩ ሙስሊም አካባቢዎችን በመጎብኘት ቤተ ክርስቲያን ሲሰራ እዛም መስጊድ በማሰራት ደረጃ እንደ ብሬክ ስሩ አድርገን መውሰድ እንችላልና ይሄ እጅግ በጣም ጥሩ እንቅስቃሴያቸው ነው ብለን እንደ ሞዴል መውሰድ እንችላለን።
ሰውየው ለብሔራዊ አንድነት እውን መሆን የወሰዷቸው እርምጃዎችም የዋዛ አልነበሩም።
በተለያዩ ሀገሮች ክፍል እየተዘዋወሩ የሀገር ድንበርን በማስጠበቅም ረገድ ኢቨን እንዳውም ሲሉ የነበረው ነገር እኮ ምንድን ነው? የአባቴ ፈረስ ቀይ ባህር እስካልጠጣ ድረስ ዘውድ አልጭንም። ቀይ ባህር ራሱ ቆንስላ ጽሕፈት ቤታቸውን ራሱ የከፈቱበት ከዚህ ጋር ተያይዘው ነው እና እጅግ በጣም ሰፊ ሀገራዊ ፖለቲካዊ ፋይዳ ያላቸውን ስራዎች ሰርተዋል።
ደሴ ተወልደው አዲስ አበባ አድገው አንኮበር ላይ በልዩ እውቀት የተኮተኮቱት አባጤና ኢያሱ ነጋድራስ ኃይለ ጊዮርጊስን በኢትዮጵያ ታሪክ ጠቅላይ ሚኒስትር በማድረግ አዲስ የስልጣን እርከን ማስተዋወቃቸው በውይይቱ ላይ ተጠቅሷል። በአዲስ አበባ አካባቢ ተወስኖ የነበረው የባንክ አገልግሎት በደሴ፣ ጎሬ፣ ደምቢዶሎ እና ሌሎች አካባቢዎች እንዲስፋፋ ማድረጋቸውም ተዘክሮላቸዋል። ሁለገቡ ወጣት መሪ ባህር ዛፍ የከርሰ ምድርን ውሃ በመምጠጥ በአፈር ለምነት ላይ የሚያሳድረውን ተጽዕኖ ለመገንዘብ አልተቸገሩም። እናም ባህር ዛፍ በአገር በቀል ዛፎች እንዲተካ ብዙ ተግተዋል። የፕሮግራሙ አስተባባሪና በዩኒቨርሲቲው የልጅ ኢያሱ የሰላም ዴሞክራሲና የልማት ምርምር ኢንስቲትዩት አስተባባሪ ሞልጌታ ተስፋዬ ደግሞ ሽንፈትን ለሀገር ክብር ሲሉ የተቀበሉ ሲሉ ይገልጿቸዋል።
የወሎ ጦር ወይም የንጉስ ሚካኤል ጦር እንደተሸነፈ ሰገሌ ላይ የውጭ ኃይሎች የጦር መሳሪያ እንስጣቹ ይያሏቸው ነበር። ልጅ ያሱ መንገር ላይ ያሉ ነው ንጉስ ሚካኤል ተሸነፉት። በዛን ጊዜ በጀርመኖቹ ካምፕና በእንግሊዞቹ ካምፕ መካከል ፉክክር ስለነበረ ያንን ፉክክር ለማሸነፍ ለፈረንሳይ፣ ለጣሊያን፣ ለእንግሊዞች፣ ለኢትዮጵያን ግዛቶች ለመከፋፈል በሚኖረው ፉክክር ውስጥ ጀርመኖቹና ኦቶማን ተርክሾቹ ዘመናዊ የጦር መሳሪያ እንርዳቹና አሸንፏቸው ብለዋቸው ነበር። ብዙዎቹ አማካሪዎቻቸውና ጄኔራሎቻቸው እርዳታውን ንቀበልና ጦርነቱን እናሸንፍ ብለዋቸው ነበር። እኔ የተዋጋሁት ለሀገሬ ክብር እንጂ ሀገሬን ለባዕድ አሳልፎ ለመስጠት አይደለም ብለው ሽንፈታቸውንም የግል ክብራቸውንም ኢጓቸውንም ለሀገራቸው ክብር ሲሉ የዋጡ ሰው ናቸው።
ለዚህም ነው ወሎ ዩኒቨርሲቲ ብዙ ሰርተው ብዙ ያልተባለላቸውን የኢትዮጵያን ብሔራዊ ኩራት ከዘመናዊ ሳቢ ጋር ለማቆራኘት የተጉትን ሰው የልደት በዓል ለመዘከር የተነሳሳሁት ይላል።
አሁን ለምናወራው ሀገራችን ዘመናዊት ሀገር ፖለቲካዊ መስረት ሂደት ውስጥ ትምህርት የሚሰጥ ጉዳይ ስለሆነ መዘከሩ አስፈላጊ ነው። እንደውም ከመዘከር አልፎ የልጅ ኢያሱ ታሪክ በተለያዩ ዘርፎች ቋሚ መታሰቢያዎች እንዲኖሩት የመነሻ ሀሳቢ መነጫል ከሚልም አንጻር ነው።
የአቤቶ ኢያሱ ህይወትና ተሞክሮ ኢትዮጵያዊ ክብር ከግለሰባዊ ክብር ምን ያህል እንደሚልቅ አስተምሮኛል። በልዩነት ውስጥ የሚፈጠር አንድነት ዘላለማዊ ጥንካሬን ለመገንባት መሰረት እንደሆነም አስገንዝቦኛል ይላል የውይይቱ ተሳታፊና የሶስተኛ ዓመት የኢኮኖሚክስ ተማሪው ጋሻው አቦዬ።
በኢትዮጵያ ውስጥ ካሉ ብዙ የታሪክ አባቶች ውስጥ ማለት ነው ብዙ ነገር መማር እንደምንችል፣ እንዲሁም ወጣቱ እንደነዚህ አይነት አባቶች የሀገር ፍቅር ስሜት እንዲኖረው አገርን ከሀገር መለያየት ሳይሆን ልክ አገር ኢትዮጵያ ኢትዮጵያ ናት እንድትሰይ ራሽናል የሆነ ትውልድ እንዲፈጠር ኦሮሚያ ክልል ብሄር እንደ ኦሮሚያ ክልል፣ ትግራይ ክልል ብሄር ትግራይ ክልል፣ ሁሉም ሰው ኢትዮጵያዊ ዜጋ ነው የሚለውን ነገር ስሜት መሰማት እንዳለበት የትውልድ መማር ያለበት ይህን ነው ብዬ ማስብ።
የአባጤና ኢያሱ ያለ ጊዜው በቅሎ ያለ ጊዜ መጥፋት ያሳዘናቸው ደማሙ ዜመኛ ጠቢቡ ባለቅኔ ነጋድራስ ተሰማ ሸቴ ጥንት ያልሆነ ጉልበት በልቼ ጠጥቼ አሁንማ ከየት ጤናዬን አጥቼ ሲሉ ነበር የተቀኙላቸው። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ።
አድማጮች፣ ፕሮግራማችን ይቀጥላል። ፕሬዚደንት ዶናልድ ትራምፕ ለተወካዮች ምክር ቤቱ ጥምር ጉባኤ ያደረጉት ንግግር የተመለከተውን ቅንብር ቀጥሎ እናቀርባለን። አዘጋጅና አቅራቢው ሰሎሞን አባተ ነው።
የፕሬዚደንት ዶናልድ ትራምፕ የትናንት የተወካዮች ምክር ቤት ጥምር ጉባኤ ንግግራቸውን ተከታትለው በቪኦኤ ፌስቡክ ቀጥታ ስርጭት ላይ አስተያየታቸውን የሰጡን ምሁራን ነበሩ። የዩኒቨርሲቲ ኦፍ ካሊፎርኒያ ሳን በርናርዲኖ የሕግ ፕሮፌሰር አለማየሁ ገብረ ማርያም፣ የኦሃዮ ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰር ብሩክ ኃይሉ፣ እንዲሁም በዋሽንግተን ዲሲና በአካባቢዋ የገንዘብ አያያዝ አማካሪና የሪል ስቴት ባለሙያዋ ወይዘሮ የቲ እሳቱ። ሦስቱም የፕሬዚደንቱን የመግቢያና የአቀራረብ አያያዝ መለሳለስና እርቅ የመፈለግ ፍላጎት መሆኑን ነው የተናገሩት።
ለተራው ሕዝብ በምን አይነት ስሜትና አግባብ አቀረቡት የሚል ነው። ሌላው ደግሞ በኤሊቱና ፓንዲት የሚባሉት ወይም
በተማረውና እንደዚህ በተማረው
በኤሊት ምንበለው እሱ የሚመለከተው ነው። በጠቅላላ አስተያየት የተለየ አነጋገር ነበር። እርግጥ ይሄ የተነበበም ቢሆን ከጽሁፉም ወጣ ብለው ይጀምራሉ የመሳሰሉትን ነገር ግን ምናልባት እንግዲህ ምክር ቤቱም በዴሞክራቶች ስለሆነም ሊሆን ይችላል የግዴታ አብሮ መስራት ስላለባቸው አነጋገሩ በጠቅላላ ይሄ ባይፓርትነርሽፕ የሚሉት ወይም በፓርቲዎች አብሮ መስራት ዩኒቲ ወይንም አንድነት ያለው ችግራችን የሁሉም ነው፣ የአንድ ፓርቲ አይደለም፣ መፍትሄ ማምጣት ያለብን ለአሜሪካ በጠቅላላ ነው እንጂ በመናፈር በምናምን አይነት ነገር አይደለም። በጠቅላላው ከአሁን በፊት የሚያወሩት ግሬትነስ የሚሉት አሜሪካ ታላቅ ናት፣ ይሄ ደግሞ ናሽናሊስት የሆነ ቲም እኛ ከሁሉም እንትን እንላለን የመሳሰሉትን እና ብቻ እዚህ ሀገር ኦሊቭ ብራንች የሚሉት አላለ እንደ ሬኮንሲሊሽን ለማድረግ ወይም ከዴሞክራቶች ጋር አብሬ ለመስራት ዝግጁ ነኝ የሚል አይነት አቀራረብ እና ይሄ ካምፕሮማይዝ ወይም መደራደርም እፈልጋለሁ የሚባለው ነው። እንግዲህ እንደምናውቀው ሁሉ ገና መኪናቸው ሲገቡ ነው ትዊት የሚያደርጉት። እንግዲህ እስካሁን ትዊት እንዳደረጉ አላውቅም።
ይህ የፕሮፌሰር አለማየሁ የመግቢያ አስተያየት ነው። ዶክተር ብሩክ ኃይሉ ይከተላሉ።
ደባቡስና ብዙ ሰናተሮችና ተወካይ አባላት በሀዘንና ባለማመን ነበር ንግግራቸውን የሚከታተሉት የነበረው ያለማመን ሁኔታ። ይህ ሁሉ ምንድን ነው? ካለፈው ሁለት ዓመት ጠባያቸው ዛሬ የተገነባው ነገር የሚፈርሰው ዛሬ በቃል ሆነው በተግባር ያንን በማገናዘብ ይመስላል። ሾክ ሆነው አላዩኋቸውም። ነገር ግን የመጠራጠርና እስቲ ይሄ ተብሏል እስቲ ደግሞ ነገ ተነገ ወዲያ ቤት መልክ እንደምንቀጥል እናያለን የሚልም ይመስላል። በአጠቃላይ ብቻ ባልከውን ጥያቄ ለመመለስ ድባቡን በተመለከተ ዛሬ ፕሬዚደንት ትራምፕ ለስለስ ብሎ ነው የቀረቡት። ይህ እንግዲህ ቤት ላይ ያለውን ጭብጥ ሁኔታ መለወጡን ትንሽ የተገነዘቡ ይመስላል። ዛሬና የዛሬ ዓመትን ስናወዳደር የዛሬ ዓመት ይለየቅን ነበር። የዛሬ ዓመት ሪፐብሊካኖች በሙሉ ያው ቤቱን ኮንትሮል አድርገው ሁለቱንም ተቆጣጥረው ምንም በማያሰጋ ሁኔታ እንደልብም በመናገር ሀሳባቸውንም በደንብ እያሰለፉ ነበር የቀረቡት። አሁን ግን ኮንሲሊያተሪ ሆኖ ነው የቀረቡት።
የማስማማት
የመቀራረብ፣ እንተባበር፣ እንስማማ፣ ግማሽ መንገድ ላይ እንገናኝ፣ በጋራ የሚያቆመንን ቦታ እንፈልግ፣ ያን በማድረግ አገራችን ወደፊት ማስመንጠር እንችላለን፣ እኔም በዛ መልክ ለመስራት ዝግጁ ነኝ፣ ይሄ የድሮውን መለያየት ያስወገድን የአሜሪካንን ግሬትነስ ማለት ታላቅነቷን፣ ትልቅነቷን፣ ሰብአዊነቷን አይተን በዛ እንራመድ በሚል ነው የተንቀሳቀሱት።
ወይዘሮ የቲ እሳቱ ደግሞ እንዲህ ያስባሉ።
ደግሞ ሰዎች ፊት ላይ ያለው ደግሞ በሚል ነው አሁን ይሄ እንደው ባይለው ኖሮ የሚያሰኝ አይነት የፊት አገላለጾች ከነበሩት ከተቀማጮቹ ተገንዝቤያለሁ።
በአጠቃላይ ሁኔታ ግን እርቅ የመፈለግ እና የመግባባት ሐሳብ እንደሆነ ያስተዋሉ ተናግረዋል። ወይዘሮ የቲ ፕሬዚደንቱ ያቀረቧቸውን አንዳንድ ጭብጦችና የእድገት ማሳያዎች በተመለከተ ተንታኞቹ በከፊል የሚስማሙባቸውና የማይስማሙባቸውም ነጥቦች እንዳሉ ተናግረዋል። ፕሬዚደንት ትራምፕ ሀገራችን የምትገኝበት ሁኔታ ጠንካራና ታላቅ ነው ብለዋል። ሁሉም ሦስቱም ተንታኞች በዚህ አስተሳሰብ አይስማሙም፣ የየራሳቸውን የመከራከሪያ ነጥቦች በማቅረብ። በዩናይትድ ስቴትስ ፖለቲካ ውስጥ አንዱ አነጋጋሪ ጉዳይ የድንበር ላይ ግንብ ወይም አጥርና የኢሚግሬሽን ጉዳይ ነው።
እንግዲህ ይሄ ኢሚግሬሽን ጥያቄ ያው ለምርጫም አቅርቦ የሰውን ስሜት እንዲቀጣጠል አድርጎ እንደ ትልቅ ችግር አድርገው ነው ያቀረበው። ምንድን ነው ነገሩ ሲናገር አርጀንት ናሽናል ክራይስ አለ። በአሁኑ ጊዜ የአሜሪካ ዋናው ሀገሪቷን በቃ ሊያናጋ የሚችለው ችግር ቦርደር ሴኪሪቲ እና ኢሊጋል ኢሚግሬሽን ወይም ከህገ ወጥ የሆኑ ሰዎች ወደ ሀገሩ የሚገቡት ናቸው የሚል ነው። ያኔም የጀመረውን ታሪክ አሁንም ቀጥሏል። ስኬር ታክቲክስ ወይም ሰውን ለማስፈራራት ነው። እነሱ ናቸው እንደውም እዛ ሰዎች አምጥቶ እነዚህ ሰዎች አንድ ኢሊጋል ኤሊየን ነው ቤተሰብ ገድሎ ምናምን አለ። ግን ማስረጃ የተረጋገጠ የለም ተናገረ እንጂ ያ ሰውዬ ታስሮ በፍርድ የደረሰበት ምንም ነገር የለም። ከእነዚህ ኢሊጋል ኤሊየን የተባሉት ከውጭ መጥተው ህዝባችን ይጨፈጭፋሉ፣ ድረግስ አእምሮ የሚያናጋ ድረግስ ያቀርባሉ፣ የወንጀል ዋና እንትኖች ናቸው፣ በአገራችን ውስጥ ሆስፒታል፣ በትምህርት ቤት የመሳሰሉትን ታክስ ለእነሱ እየተባለ ብዙ እየወጣ የሀገሬው ዜጋ ብቻ የአሜሪካ ችግር በሙሉ ከኢሊጋል ኤሊየን ነው የሚመነጨው የሚል አይነት አነጋገር ነው።
ፕሬዚደንቱ ካነሷቸው ነጥቦች መካከል የአሜሪካውያንን የጤና ጥበቃ ሁኔታ ማጠናከር፣ የሕፃናት ካንሰርን ለመዋጋትና ኤችአይቪ ኤድስን በመጪዎቹ 10 ዓመታት ለማስወገድ ጉዳይ፣ እንደዚሁም የሚከፈልበት የቤተሰብ ዋስትና፣ የቤተሰብ ፍቃድ ወይም የወሊድ ፍቃድን በተመለከተ የሰጡት ትኩረት፣ ለታዳጊ ሀገሮች ሴቶች አዲስ መርሃ ግብር ለማስጀመር ቃል መግባታቸውና ሌሎችም አንዳንድ ጉዳዮች የተንታኞቹን ድጋፍና አድናቆት አግኝተዋል። የዴሞክራቲክ ፓርቲውን ምላሽ የሰጡትን የጆርጂያዋን ፖለቲከኛ የስቴሲ አብራምስን አጭር ንግግር ፕሮፌሰር ብሩክ እንዲህ ገምግመውታል።
ልክ ነው። አሜሪካንን አሜሪካ ያደረጋት ምንድን ነው? አንድ ሰው ፖለቲካ ተቀናቃይ ማለት ጠላት ደመኛ እንዳልሆነ ነው የሚያሳየው ባህሉ እና ሚስ አብርሃምስም ያሉት አዎ ዩ አር ማይ ፕሬዚደንት፣ የሁላችን ፕሬዚደንት ኖት። በሀሳብ አንስማማም፣ ለየራስና ለየቅልና አስተሳሰባችንና የያዝነው አቋምና ፖዚሽናችን ቦታችን፣ ነገር ግን አይ ዊሽ ዩ ላክ ጥሩ እመኝልዎታለሁ፣ እናላደለ ጥሩ እመኝልዎታለሁ። የእርስዎ ድህንነት የእርስዎ ጥሩ መስራት የሀገራችንን ኢን ዘ ሎንግ ተርም ደግሞ ጥሩ ነገር ላይ ስለሚያደርሰን
እንግዲህ ጉድ ላክ አክሴፕት ይቀበሉታለሁ እንደ ሀገሬ መሪ ጣላት ያደሉ ደመኛ ያደሉ ነገር ግን በጽኑ ሐሳቦቹን ይሄ ስንኩል ስንኩል የሆነ ሐሳባቸውን ይሄ አሜሪካንን ህብረተሰብ አሁን በጣም እንደው በሚበትን ሁኔታ ዘረኝነትም የተላበሰ ይሄ አሜሪካውን ማጆሪቲ ህዝብ ደሃውንና ሰራተኛውን መደብ የሚጎዳ ውሳኔያቸውን አቅጣጫቸውን ታክሴሽንን በተመለከተ ታክስንም ቀረጥንም በተመለከተ አንዱ ነጥብ ያነሱት ነበር ሚስቴሲ ምን ያህል ሀብታሙንና ኤሊቱን እየደገፈ ይሄደ እንጂ ለሰራተኛው መደብ ጠብ እንኳን የማይል ነገር እንደሆነ ሰራተኛው በተለይ ሚድል ክላሱ እየተበታተነ እንደመጣ አንድ ስራ ብቻ በስራነቱ ለመኖር እንደማይበቃ የአሜሪካ ህብረተሰብ ከጅ ወዳፍ እንደሚኖር አንድ ደሞዝ መስራት ማለት መንገድ አገድ እንደሆነ ሁለተኛው ወር ሶስተኛው ወር ሲመጣ ደግሞ መውደቅና መንገድ ላይ መውጣት ደረጃ እንደሚያስተርስ ይሄንን እንግዲህ በውስተዘና በኢምፕሊኬሽን ኢንዳይሬክትሊም ሆነ ዳይሬክትሊ በዚህ መልክ ነው እንግዲህ ፕሬዚደንት ትራምፕን የሚቃወሙት እና ያነሳው ነጥብ ተገቢ ነው። መዝጊያ ነጥባቸው አረፍተ ነገራቸው በጣም ልብ የሚነካና አሜሪካ ለምን አሜሪካ እንደሚያስተኛት በደንብ አርጎ የሚገልጽ ነው ማለት ይችላል።
ምሁራኑ የሰጡት ሰፊ ትንተና ነው። በፌስቡክ ገጻችን ላይ ይገኛል። @voa አምሃሪክ ብላችሁ ታገኙታላችሁ።
አድማጮች፣ ፕሮግራማችን በዚህ ተጠቃልሏል። ነገ ከምሽቱ 3 ሰዓት እንገናኛለን። ቀጥሎ የትግርኛ ፕሮግራም ይቀርባል። ያስተናገድናችሁ አዲሱ አበበና
ሰለሞን ክፍሌ ነን።
ደህና ደሩ።